ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሰኔ 6 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ የተለያዩ ሐተታዎችን በተከታታይ አስተምተን ክፍል 1 ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
የወያኔ አገዛዝ ሆን ብሎ በሚያራምደው የቋንቋና የዘር ልዩነት ምክንያት ባለፉት ቀናት በየቦታው የተከሰቱ ግጭቶች ጉዳት ያደረሱ መሆናቸውን ለማወቅ ተችሏል። ማክሰኞ ሰኔ 5 ቀን በሐዋሳ ከተማ የፍቼ ጨምበላላ ባል መከበር በጀመረበት ቀን ሲዳማ የራሷ ክልል ያስፈልጋታል በማለት መፈክር ሲያሰሙ የነበሩ ወጣቶች ላይ የተወሰኑ ቡድኖች ጥቃት ሲፈጽሙ የወያኔ የጸጥታ ኃይል አባላት በተጨማሪ በወሰዱት ድብደባ በርካታ ሰዎች ተጎድተው ወደ ሆስፒታል የተወሰዱ መሆናቸው ተነግሯል። በሲዳማ ህዝብ የቀን አቆጣጠር መሰረት የዘመን መለወጫ የሚጀመርበት የፍቼ ጨምበላላ በዓል ረቡዕ ቀጥሎ የዋለ ሲሆን ለሚቀጥለው 2 ሳምንት ይዘልቃል ተብሏል። በተመሳሳይ ዜና ማክሰኞ በወልቂጤ ከተማ በወያኔ አገዛዝ ሆን ብሎ በተገፋ ተንኮል በጉራጌና በከተማዋ ዙሪያ በሚኖሩ በቀቤና ተወላጆች መካከል በተነሳው ግጭት በርካታ ንብረት የወደመ መሆኑንና በተወሰኑ ዜጎች ላይ የአካል ጉዳት የደረሰ መሆኑ ታውቋል። ጥቃቱ አሁንም የቀጠለ መሆኑ ሲታወቅ እስካሁን የወያኔ የጸጥታ ኃይሎች ግጭቱን ለማስቆም የወሰዱት እርምጃ የለም ተብሏል። በሌላ በኩል በሰሜን ሸዋ በማጀቴ አካባቢ ካፍ ሰራንቶ በተባለው ቀበሌ ወያኔ ካድሬዎች ሆን ተብሎ በተጠነሰሰ ሴራ በአካባቢው በሚኖሩ በአማራና በኦሮሞ ተወላጆች መካከል ግጭት እንዲፈጠር ተደርጎ ቢያንስ 6 ሰዎች መገደላቸውና በርካታ ሰዎች መቁሰላቸው ተነግሯል። ወያኔ እስረኛ ፈታው ብሎ ለአዲሱ ሹም መልካም ሽፋን ሊሰጥ ቢጥርም አሁንም ዜጎችን ያሰረና ያሰራቸውን በብዙ ሺዎች የሚቆጠሩትን አግቶ የቀጠለ መሆኑ መዘንጋት የለበትም ያሉ ክፍሎች የግንቦት ሰባት መሪ የሆነውን አንዳርጋቸው ጽጌን ሲፈታ የዚሁ ቡድን አባል ነው ብሎ 15 ዓመት የተፈረደበትን ከእንግሊዝ የመጣውን አበበ ወንድማገኘውን አሁንም አስሮ እንደሚገኝ ጠቅሰዋል። ካንዳርጋቸው ጽጌ ጋር ኤርትራ ነበር የተባለው ወጣት አያሌው ተስፋዬ ወይም በቅጽል ስሙ ሶራ ሰኞ ሰኔ 4 ቀን 15 ዓመት እንደተፈረደበት ለማወቅ ተችሏል። ተስፋዬ የግንቦት ሰባት ወታደር እንደነበር ያልካለ ሲሆን ከሳሾቹ ግን የቡድኑ መሪ ነበርክ በሚል እንደወነጀሉት ሊታወቅ ተችሏል። የድርጅቱ መሪዎች እየተፈቱ የተራ አባል ይህን ያህል ዓመት ለእስር መዳረጉ የአዲሱን ሹም ልፋፊ ውድቅ ያደርገዋል ያሉ ክፍሎች አሁንም ከ27 ዓመት እስር በኋላ የኢሃፓ አባሎችና ሌሎችም እንዳልተፈቱ ጠቅሰዋል። የነዚህ ስም ዝርዝር በመቅረብ ላይ መሆኑም ይታወቃል። የወያኔ አዲስ ሹም መናገርና ቃል መግባት የሚገደው ባለመሆኑ ለግብጽ መሪ አልሲሲ የአባይ ግድብ ሲጠናቀቅ ግብጽ የምታገኘው ውሃ ይጨምራል እንጂ አይቀንስም ብሎ መናገሩ ግብጾችም የሚያውቁት ሽፍጥ ነው ሲሉ ታዛቢዎች ተችተዋል። ግድቡ ከተጠናቀቀ መሙላት ያለበት ሐይቅ ወደ ግብጽ የሚሄደውን ውሃ እንደሚቀንስ ግድቡን ገንቢዎቹ የገለጹት ነው። ግብጽ የውሃ ድርሻ ይጨምር ባይናትና ግድቡ ውሃ ሳይቀንስ ከጨመረላትማ ከመጀመሪያው ምንም ተቃውሞ ባላሰማች ነበር ያሉት ክፍሎች ወያኔ በግድቡ ውሃ ምንም የእርሻና መስኖ እንቅስቃሴ እንደማያካሂድ ቃል ገብቶ ነበር ብለው ጠቅሰዋል። በግልገል ጊቤ 3 ላይ ብዙ ትችትና ተቃውሞ ስለመጣ ወያኔ ለጣሊያን ሳሊኒ ኩባንያ የሰጠውንና የአካባቢ ደህንነትን ይጎዳል የተባለውን የግልገል ጊቤ 4 ግንባታ ስሙን ቀይሮ በዝምታ እያካሄደ ነው ተብሏል። ግድብ ስራ ወያኔ የመብራት ኃይል ለባዕድ ሀገሮች ለመሸጥ እንጂ ኢትዮጵያን ለመጥቀም አይደለም ሲሉ ውስጥ አዋቂዎች ገልጸዋል። ማክሰኞ ሰኔ 5 ቀን ከምሽቱ 12 ሰዓት ላይ በአዲስ አበባ ቦሌ አካባቢ ከሚገኘው የአቢሲኒያ ባንክ 5.58 ሚሊዮን ብር ተዘርፎ ተመልሶ የተያዘ መሆኑን የባንኩ ኃላፊዎችና የዓይን እማኞች ገለጹ። በተጠቀሰው ቀንና ሰዓት ወደ ባንኩ የገቡ ዘራፊዎች በስለት በማስፈራራት ከባንኩ ጋዝና ገንዘቡን ዘርፈው በሁለት የፌስታል ከረጢቶች ውስጥ ካጨቁ በኋላ ሁለቱንም ለመውሰድ ስለከበዳቸው አንደኛውን ተሸክመው ይዘውት በመጡት መኪና ለማምለጥ ሞክረው ነበር። ይሁን እንጂ በአካባቢው ትራፊኩ ከባድ ስለነበርና ብዙም ሳይሄዱ የመኪና ግጭት ስለደረሰባቸው ዘራፊዎችና የዘረፉት ገንዘብ በአካባቢው ህዝብ እርዳታ የተያዙ መሆናቸው ታውቋል። ከዘራፊዎቹ መካከል አንዱ የባንኩ ጠባቂ እንደነበር የባንኩ ኃላፊዎች ተናግረዋል። የወያኔ ጭምብል የሆነው የኢሃዴግ ማዕከላዊ ኮሚቴ በቅርቡ የአልጀርሱን ስምምነት ለመቀበል ባስተላለፈው ውሳኔ ላይ የሚደረጉ ተቃውሞች የቀጠሉ መሆናቸው ታወቀ። ማክሰኞ ሰኔ 5 ቀን በምዕራብ ትግራይ የአዲስ ጸጥር ነዋሪዎች ስምምነቱን በመቃወም ከፍተኛ ተቃውሞ ያደረጉ መሆናቸው ታውቋል። ይህን ውሳኔ በመቃወም ኢሃፓ መግለጫ ያወጣ ሲሆን ሌሎች በአገር ቤትና በውጭ የሚገኙ ድርጅቶችና ስብስቦች ተመሳሳይ መግለጫ ማውጣታቸው ታውቋል። በባህር ዳር ዩኒቨርሲቲ የመሐንዲስነት ትምህርት የሚማሩ ተማሪዎች ከ3ኛው ዓመት ወደ 4ኛ ዓመት ለሚደረገው ሽግግር ተማሪዎች የሆሊስቲክ ፈተና እንዲወስዱ ዩኒቨርሲቲው ያወጣውን መመሪያ አንቀበልም በማለት አመጸው መቆየታቸው የሚታወቅ ነው። በተማሪዎቹ እንቢታ ትግስት ያጣው የዩኒቨርሲቲው አስተዳደር የወያኔ ወታደሮችን ወደ ግቢውና መኝታ ቤቶቻቸው በማስገባት ተማሪዎችን እንዲደበድቡ ያደረገ መሆኑ ታውቋል። በሚቀጥሉት 2 ወራት ወደ አገር ውስጥ ነዳጅ ለማስገባት የግል መዋለ ንዋይን ተግባራዊ ለማድረግ የተጀመሩ ፕሮጀክቶችንና ለማስቀጠልና አገሪቱ ያለባትን ዕዳ ለመክፈል 13 ቢሊዮን ዶላር እንደሚያስፈልግ የወያኔ ባለስልጣኖች ገልጸዋል። በቅርቡ በመንግስት ይዞታ ስር የነበሩ ተቋሞች በሙሉም ሆነ በከፊል ለግል ባለሀብቶች እንዲሰጡ የተደረገው ይህንን የውጭ ምንዛሪ እጥረት ለመቅረፍ ነው ከማለታቸው ሌላ ቅድሚያ የሚሰጠው የውጭ ምንዛሪ ለሚያመጡ ባለሀብቶች ነው ተብሏል። ተቋሞችን በአሁኑ ወቅት በጀርባ የሚቆጣጠሩት የወያኔ ባለስልጣኖች ከእንግዲህ ወዲህ በኤፈርትና በሌላ የንግድ ተቋሞቻቸው አማካኝነት ከውስጥ ከውጭ የሚቆጣጠሩት መሆኑ ግልጽ ነው የሚሉ ወገኖች እርምጃው የሀገሪቱን አንጡራ ሀብት አሳልፎ ከመስጠት በስተቀር የሀገሪቱን የውጭ ምንዛሬ ችግር ለመቋቋም የሚያስችል አይደለም ይላሉ። በሳውዲ የሚመራውና በአሜሪካ ሙሉ ድጋፍ የሚሰጠው ጸረ የመን ትብብር ኃይል የሆዴይዳን ወደብ ለመያዝ ሰፊ የጦር ዘመቻ መጀመሩ ተነገረ። ሆዴይዳ ከ7 ሚሊዮን በላይ የተጎዱ የመናውያን ምግብና መድኃኒት እርዳታ የሚገባባት ወደብ እንደመሆኑ መጠን ይህ ወደብ በሳውዲ ከተያዘ ብዙ መቶ ሺህ የመኖች ለከፍተኛ አደጋ እንደሚጋለጡ ይገመታል። በሆዴይዳ በኩል ለሁቲዎች ኢራን መሳሪያ ታስገባለች የተባለው ሐሰት መሆኑን ያጋለጠው ውስጥ አዋቂዎች የመንን ለማጥፋት ሳውዲ እያካሄደች ያለው አሰቃቂ ዘመቻ ዋና ይዘቱ በእጃ ዙር ኢራንን ለመጉዳት በመሆኑ በዚሁ ዘመቻ እስራኤል ከሳውዲ ጋር መተባበሯ ተጋልጧል። ቀደም ከሁቲዎችና ኢራኖች ጋር ቆሞ የነበረው ሻቢያ በገንዘብ የተነሳ አቋም ቀይሮ ከሳውዲ ጋር መሰለፉ የሚታወስ ነው ያሉ ክፍሎች ሱዳንም ለሳውዲ እርዳታ ወታደር ሲልክ የዚህ ሁሉ አንድምታ ምን መሆኑን መረዳት ያቻለው ወያኔ ነው። ወያኔ ይህ ነው የሚባል ለኢትዮጵያ የሚበጅ አቋም መያዝ እንዳቃተው አጋልጠዋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል። መልካም ጊዜ።
ለሸጡ መሰረታዊ ችግሮች ወያኔ ወደ ወድቀቱ ሲያመራ አገዛዙን ለማዳን ዋና ደጋፊዎችና የጦት አባቱ አሜሪካ ጥረት ከጀመረ ቢያንስ 2 ዓመታት አልፈዋል። አሜሪካኖቹ ቅጥረኞቻቸውን ሻለቆችና ሌሎች እየጠሩ ሲያማክሩ መቆየታቸውን ኢትዮጵያን ያውቃሉ የተባሉ አውሮፓውያንን አሜሪካ ድረስ አንጥተው መምከራቸውን ወያኔ ይህን አድርግ ያን በሚል ሲያሳስቡ መቆየታቸውን ቀደም በሰፊው አቅርበናል። አሜሪካ ይህን ሁሉ መራወጥ የምታደርገው ለኢትዮጵያ ሕዝብ አስባ ሳይሆን አገልጋይዋ የሆነውና በስልጣን ያበቃችው ወያኔ እንዳይወድቅባትና አገር ወዳድና ሕዝባዊ መንግስት ለኢትዮጵያ እንዳይመጣ ነው። በአስተዳደር ደረጃ አሜሪካ የኢትዮጵያ ሕዝብ ወዳጅ ሳትሆን ዘመን አልፏል። ለአፍሪካም የማትበጅ መሆኗም እንዲሁ ሲታይ የባጀ ነው። የሉዓላዊነት ችግራችን አሁንም አለ ማለት ይገባናል። ያገራችን ዋና ችግር የወያኔ ዘረኛ አገዛዝ መሰየሙ ነው። ጣላታችን ወያኔና አገዛዙ ነው። በቆራጥና መራራ ትግልልና ሰግደው ስንል አሜሪካ አዲሱን ሹም እንደደንቃራ ሻጠችብን። ይህን ሻጥር ለማስፈን ወያኔ በተወሰነ ደረጃ ማድረግ የነበረበትን ላለማድረግ አሁንም ቢጥርም እንደበፊቱ ልግዛ ብሎ ቢደርቅም አዲሱን ሹም የተጻረረ መስሎ ቢቀርብም በመሰረቱና ሐቁ ይታይ ይነገር ከተባለ አዲሱ ሹም የወያኔ ማስተጋሻና ትግልን ማፈኛ ቡሽ ነው። ሰውየውን እንደ አዲስ እንደ ለውጥ አምጪ ወያኔ እንደማይፈልገው አድርጎ ማቅረቡ ለወያኔ እንደሚጠቅምና የህዝብንም ትግል ያዳክም ያደናግር እንደሚችል ከተወጠነ ቆይቷል። ከወራት በፊት አሜሪካኖች የራሳቸው ሰው የሆነ አማራም ኦሮሞም ክርስቲያንም እስላምም ወያኔም የሆነ ሰዋቸውን እያዘጋጁ ነው የሚለው መረጃ እንደደረሰን የጉልቻ ቅየራና አገዛዙን የማስቀጠልም ጥረትና ሴራ አይዘልቅም ብለን መተቸታችንን ማስተዋወስ ይበቃል። ወያኔ እንደበፊቱ ሊገዛ ወደማይችልበት ሁኔታ ያስገባው የህዝብ አመጽ ነው። በተለይም ተቃዋሚ የተባሉት በአብዛኛው ከንቱ ቡድኖች ህብረት ሊመሰርቱ ባይችሉም ህዝብ ህብረቱን በተጨባጭ በማጠናከሩ አዲሱ ሹም ሚናው ትግልን ማርገብ ማስቆም ነበርና ይህን ስራ እንዲያከናውን ሰውየውን እንደለውጥ አምጪ ማሻሻት ያስፈልግ ነበርና ተጠረኛ ሞራን በአሜሪካ ድጋፍና ገንዘብ የቆሙ ድረገጾችና የሰብአዊ መብት ድርጅት ባሉን ባዮች ወዘተ ሁሉ ሰውየውን ማዳነቅና አገር ወዳድ ኃይሎችን ማግለል ማጥቃታቸውን ተያያዙት። ተቃዋሚ ድርጅቶች ነን የሚሉ ግን እጥብታቸው ዋሽንግተን የተቀበረ ቡድኖች በበኩላቸው የአገር ወዳድ ኃይሎች ህብረት እንዳይመሰረት ጋሬጣ የመሆን ሚናቸውን ተወጡ። አሁንም እየሰሩ ናቸው። ሀገራችን ህብረት አስፈላጊ ነው በሚል ይህን እውን ለማድረግ ቀደምም እንዳደረግነው ጠንክረን ተንቀሳቅሰን እንደነበር ሁሉም የሚያውቀው ነው። ወያኔ ትግል ሲጠነክርበት ጽንፈኛ ቡድኖችን የደርግ ርዝራጆችን የመቀሌ ቡችሎችን ወዘተ መልምሎ በጸረ ኢሃፓ ዘመቻው ማሰማራቱ መስከረ ነው። ድርጅትነን ብለው ብቅ ሲሉ አፋቸውን የሚፈቱት ጽሪሃ ፓልፈፋን በማስቀደም መሆኑ ማን ከጀርባ ሆኖ እንደሚዘውራቸው ሲያሳይ ከርሟል እያሳየም ነው። ወያኔ ከፋፋይና ወንጀለኛ የሆኑትን እነሊንጮ አይነቶቹን ቅድሚያ ሰጥቶ የሚሰበስበው የህዝብ ህብረትን ለማፍረስ መሆኑም ግልጽ ነው። ወያኔ ይወገድ፣ ሁሉን አቀፍ ሽግግር ሂደት እውን ይሁን የሚለውን ህዝባዊ ጥያቄና ቀውስ በጥብጥ አምጪ ነው ብሎ ከማውገዙ ባሻገር በተጨባጭ ይህ አይነት ሽግግር እንዳይኖር ለማድረግ በአሜሪካ እርዳታ ተንቀሳቅሷል እየተንቀሳቀሰም ነው። ከወያኔ ጋር ድርድር ውይይት የሚል ቢነሳም ይህን ስንቃወም መቅደም ያለበት የተቃዋሚ ኃይሎች ህብረት ክስተት መሆን አለበት በማለት በጋራ የጋራ አቋም ይዞ ዋና ጠላትን መጋተሩ ይመረጣልም ብለን ነበር። በአሁኑ ጊዜ እንደሚታየው ግን ከሃዲና አድርባይ ቡድኖችና ድርጅቶች የጋራ እንቅስቃሴን የተቃዋሚ ህብረትን አንፈልግም ብለው በየግላቸው በወያኔ ጫማ ስር ሊወድቁ እየተዘጋጁና እየወደቁም ናቸው። አባሎቻቸውንም ክደዋል፣ አጋልጠዋል። በሰው አገር ያሳሰሯቸውን አሰማራናቸው ያሏቸውንም ረስተዋል። በግል ለፍርፋሪ ሲሮጡ በመሰረቱ ጠቀሜታቸው ለወያኔ መሆኑን ሳያውቁት ቀርተው ሳይሆን ይሁን ነገር ሆኖባቸው መሆኑ በአሜሪካም ታዘው መሆኑ ግልጽ ነው። ህብረት ትብብር ይሉና የመጀመሪያ አፍ መፍቻቸው ያን ትውልድና አገርዳድነቱን ደሙን ገብሮ ያስመሰከረውን ኢያፓን ማውገዝ መኮንን ይሆናል። ህብረት ይሉና ከአገርዳድ ኢትዮጵያዊ ድርጅቶች ጋር ሳይሆን ከገንጣዮችና ወንጀለኛ ጠባቦች ጋር ይሆናል። የታዘብናቸውና አሁንም እየታዘብናቸው ያሉ ሁኔታዎች ናቸው። ምላሽ ያላገኙ የህዝብ ጥያቄዎች ስንል ትላንት የሰዎቹ ጮሌ ሲሾም የመጡ አይደሉም፣ የቆዩም በወያኔ ጊዜ ምላሽ አጥተው የቀጠሉም ናቸው። ህዝባዊ መንግስት ይመስረት የሚለው የህዝብ ጥያቄ እስካሁን ምላሽ አላገኘም። ዴሞክራሲ ለጭቁኑ አለገደብም እንዲሁ። ዘረኛነት ሰፍኖብን ያብቃ ስንል እነሆ ቀጠለ እንጂ አልቀነሰም። በሁሉም መስክ አምባገነንነት እንደሰፈነ ነው። ረሃብ፣ ድህነት፣ ውርደት እያጀቡን ናቸው። የመሬታችን ባለቤት ልንሆን ቀርቶ ብሔራዊ ክህደት እየተፈጸመብን መሬታችን ለባዕዳን እየተሰጠ ነው። የወልቃይት ጠገዴ የህዝብ ማንነትና የመሬት ባለቤትነት እየተካደ ነው። ድሃው ይማር በንጥልጥሉ ቀርቷል። የትምህርት ስርዓቱ ወድቋል፣ ተበላሽቷል። የህዝብ ጤንነት አልተጠበቀም። የሴቶችና ህፃናት መብት እንደተረገጠ ነው። ሁሉም የፖለቲካ እስረኞች አልተፈቱም። ግብረስየል አልቆመም። አፈናው ቀጥሏል። ጸረ ህዝብ አዋጆች አልተሻሩም። አሁንም ወሳኝ ፈጻሚ አስፈጻሚ ወያኔ ነው። ጦሩና ተቋሙ ሁሉ የወያኔ እንጂ የኢትዮጵያ አይደሉም። የብሔር የበላይነት አልተወገደም። በሁሉም መስክ የህዝብ እኩልነትና መብት አልተከበረም። መቀጠል የሚቻል ነው። ከድጡ ወደ ማጡ እንጂ ከጭቃው አልወጣንም ማለት ነው። አዲስ ሹም ደግሞ በሚያሰለች ዲስኩሩ በጭቃው ቆይታችን ሊያዝናናን በወያኔና አሜሪካ የተላከብን እንጂ ሌላ ምንም ቀና ሚና የለውም። ብዙ ተመክሮ ያለው ህዝባችን በዚህ ተራ ሴራ ሊደናገር የሚጠበቅ መሆን የለበትም እንላለን። ጓደኞችህን ንገረኝና ማንነትህን እነግርሃለሁ የሚል አባባል አለ። ወያኔን ዛሬ በግፉም በክህደቱም አዲሱን ሹም ዛሬ በጮሌ ልፈፋው የሚያጅቡ እነማን እንደሆኑ ስናይ ለኢትዮጵያ የሚበጁ አለመሆናቸውን በቅጽበት እንረዳለን። የህዝብ ጥያቄዎች ምላሽ እስኪያገኙ ድረስ ትግላችን መፋፋም እንጂ መቀዝቀዝ መቋረጥ እንደሌለበትም ግልጽ ነው። ትግል ካልቀጠለ በሚል ዛር አንንወዘወዝም። ያኔ ስለ ሰላም ትግልና ለውጥ አፍ ሞልተን የምናወሳ ይሆናል። እስከዚያው ግን መርገሙን ጸጋ ማለት ዘረኛውን አገር ወዳድ ማለቱ የሚዋጥልን አይሆንም። ተጨባጭም ሁኔታ የማናይና በአጉል ተስፋ ወይም በከርሰ አምላኪነት አንታወርም ማለት ነው። ኦዳሞችና ድርባዎች ከህዝብ ጎራ ይለዩ። ወያኔ ክህደት ሲፈጽም የሰላም ሙሴ ሊሉት የሚቃጡት ውጉዝ ከማሪዎስ ይባሉ። ጸረ ወያኔ ትግላችን ተፋፍሞ ይቀጥል።
በልበለው በለው በልበለው በለው አጋድመው ሁካው ህዝባዊ ትግል የማቋረጥ ሂደት ነው። የኢትዮጵያ ህዝብ ትግል ረጅም ጉዞ የተጓዘ ብዙም መስዋዕትነት እየተከፈለ ከዚህ የደረሰ ትግል ነው። ዛሬም ከፍተኛው መስዋዕትነት እየተከፈለበት ያለም ነው። ህዝባዊና ሀገራዊ ትግል የሚቋረጥ ሂደት አይደለም። ትግል መብት በተነፈገበት ሁኔታ ውስጥ ብቻ ሳይሆን መብት በተከበረበት ህብረተሰብና በአንጻራዊ ደረጃ አደጉ በሚባሉ ሀገሮች ውስጥ ጭምር ይካሄዳል። ከዚህ በተረፈ የመደብ ቅራኔ በተወገደበት ሁኔታ የሰው ልጅ ከተፈጥሮ ጋር ግብግቡን ይከተላል። ይህ መሰሉ ግብግብ ግን ተፈጥሮን በአግባቡ ይዞ ለሰው ልጆች በሚጠቅም መንገድ ለመጠቀም እንጂ በሰው ልጆች መሃል ያለውን መደባዊ ቅራኔ ለማፍታት አይደለም። ይህ እውነት ስለሆነም ነው ህዝባዊ ትግል የማቋረጥ ሂደት ነው የሚባለው። ትግል በራሱ በጣም ውስብስብ ነው። የውስብስብነቱ ዋና መነሻ በተቃራኒዎች መሃል የሚካሄድ ከፍተኛና ዋና ቅራኔን ከዝቅተኛ ቅራኔዎች ጋር አካቱ የያዘ በመሆኑ ጭምር ነው። ይህንን መሰል የቅራኔዎች አቀማመጥን አብጠርጥሮ አለማወቅ በቅራኔዎች አፈታት ላይ ትልቅ ተጽዕኖ ይኖረዋል። ይህ ማለትም ዋነኛው ቅራኔ በቅድሚያ ካልተፈታ ሁለተኛና ዝቅተኛ ቅራኔዎችን መፍታት ያዳግታል። ሀገራችንን እንደ ምሳሌ ስንጠቅስም ዋነኛው ቅራኔ ከወያኔ ግፈኛና ዘረኛ ገዢ ቡድን ጋር ያለው ቅራኔ ነው። የኢትዮጵያ ህዝብ ወያኔ ይገርሰስ ብሎ ለአመጽ ሲነሳ የዚህ መሆን ዛሬ በደልና ግፍ እየፈጸመበት ካለው ወያኔዊ አገዛዝ ለመገላገል ብቻ ሳይሆን ለሚቀጥለውም ሽግግር ሁነኛ መሰረት ለመጣል የሚቻለው በዚህ ጉዞ ውስጥ የተቋሚዎችን የህብረት ትግል መገንባት ሲቻል ነው። በቅርብ ጊዜ ከተለያዩ ተቋሚ ነንባዎች አካባቢ እንደሚሰማው አመጹ ተዳክሟል፣ ወያኔ ተቆጣጥሮታል። ወያኔ እስርና ግድያውን የበለጠ ስላፋፋመ ህዝቡ ተስፋ የመቁረጥ ዝንባሌ እያሳየ ነው ወዘተ የሚሉት ተበራክተዋል። እነዚህም ተከፍተው መታየት ይኖርባቸዋል። የመጀመሪያዎቹ በእውነትም ወያኔ የሚጠሉ ቢሆንም ያላቸው ንቃተ ህሊና ይህንን ሁኔታ የወያኔን የማጭበርበር ፕሮፓጋንዳ ለማየት ስላላስቻላቸው ነው። ሁለተኛዎቹ ክፍሎች ደግሞ ተማርን አወቅን ተመራመርን የሚሉ ቢሆኑም ሀ ለሆዳቸውና ለኢዲሞክራሲያዊ ስልጣን የሚሽቀዳደሙ ለባዳም ጥቅምና ተልኮ የቆሙ ወያኔን ቀግኖ በስልጣን ለማቆየት አጃቢ ለመሆን የተሰለፉ ናቸው። ንዝኛዎቹ ለጊዜው ስልጣን ላይ አይሆኑ እንጂ ከወያኔ ባልተናነሰ ደረጃ ህዝባዊ አመጹን እየጎዱ ያሉ የውስጥ መዥገሮች የብብት ስር እባቦች ናቸው። በሶስተኛዎቹ ደረጃ የሚመደቡት ባዳን የምራቡ አገሮች ናቸው። ወያኔ ስልጣን ላይ በነሱ ድጋፍ ቆጣ ጀምሮ በመሳሪያ አቅርቦት የሱን አፋኝና አረመኔ ፖሊሶችና የጦር ኃይሎች በማሰልጠን መጠን የለሽ የመዋለ ንዋይ አቅርቦት ሲያደርጉለት ቆይተዋል። በኢትዮጵያ ህዝብ ላይ የፈረዱት ፍርድ በዚህ ብቻ ተወስኖ የቀረ አይደለም። በእነዚህ ሀገሮች የሚገኙ የሰብአዊ መብት ተቋሞች ጭምር በመቶ ሺህ ስለሚቆጠሩ፣ በወያኔ የተለያየ እስር ቤት ስለሚሰቃዩ፣ በወያኔ ጥይት ስለረገፉ ዜጎቻችን መድረሻቸውና ደብዛቸው ስለጠፉ ወገኖቻችን ከወያኔ ግፍና ግድያ ለማምለጥ በየባሩ ሰምጠው ስለቀሩ ወጣት ልጆቻችን በየአረብ ሀገር በዘይት እየተቀቀሉ በካራ ስለሚታረዱ እህቶቻችን ሲያወሩም ሆነ ሲያወሱም አይሰማም። ሰው እንደ ሰባዊነቱ በሰውነቱ መከበር እንዳለበት በየትምህርት ተቋሞቻቸው በየዩኒቨርሲቲዎቻቸው ጭምር የሚሰበክ ቢሆንም ስለ ሀገራችን ህዝብ በወያኔ አማካኝነት መብቱ መጓደሉና መረገጡ የዜና ማሰራጫዎቻቸው ጭምር ሲተነፍሱ አይሰማም። መንግስቶቻቸውም ጭምር በምዕራብ አገሮች እየተደገፈ ዳር የደረሰ ህዝባዊ አመጽ የተሳካበት ዴሞክራሲ እውን ሆኖ የታየበት የታሪክ ዘመን እስካሁን አልታየም። የአረብ አገሮችን የቅርብ ጊዜ አመጽ እንዴት እንዳሰናከሉት፣ የላቲን አሜሪካን የግራ አመጽና እንቅስቃሴ እንዴት እንዳከሸፉት፣ የእምዬ አፍሪካን አገሮች በአምባገነን ገዦች እንዴት እንዳጥለቀለቋት ማየቱ ብቻ በቂ ነው። ዲሞክራሲያዊ ስርዓትን መደገፍማ ለነሱ ምን ይጠቅማል? እኛም አውቀናል ጉድጓድ መሰናል ያልነው ገና ከጥንቱ ነው። ህዝባዊ አመጽ የድዎች አመጽ ነው ያልነው ገና ከጅምሩ ነው። ለነሱ ለምዕራቡ ጥቅም ማስጠበቂያ የሚሹት አምባገነናዊ ስርዓትን ነው። በአራተኛ ደረጃ የሚጠቀሱት ጸረ ህዝባዊ አመጽ ክፍሎች ጠባቦችና ትምክተኞች ናቸው። አንድ የፖለቲካ እንቅስቃሴ እኔ ካንተ እሻላለሁ ወይም እበልጣለሁ የሚል ጉንጭ አልፋ ንትርክ ውስጥ ከገባ አቋሙን መመርመር ተገቢ ነው። ብልጫውን ደግሞ በትግል ታሪኩና ለትግሉ ካለው የዓላማ ጽናት አኳያ ማቅረብ ከፈለገም ይህንን መመርመር የሚገባው ግዴታ ነው። በእኛ አመለካከትና እምነት ግን ጥበትና ትምክት ህዝባዊ ትግልን ጎጆዎች ናቸው። ሁለቱም የጽንፈኝነት አመለካከት ህዝብን በዴሞክራሲያዊና ሀገራዊ አመለካከት አያዩ። መስፈርታቸውም ሆነ አቋማቸው የኔ ብሔር የበለጠ ተጨቁኗል፣ የኔ ብሔር አባል ብዙ ነው፣ የኔ ብሔር የመማር እድል ተነፍጓል፣ ለመሬትና ማዕድናት በብዛት ያሉት በኔ ክልል ነው ወዘተ፣ ዝርዝሩ ብዙ ነው። የአንድን ህዝብ እኩልነት ከፈለግን ደግሞ በህዝቦች እኩልነት ላይ ተመሰረተ ሀገራዊ ሉዓላዊነትን በቅድሚያ መቀበል ግዴታ ነው። የሀገርን ሉዓላዊነት ሳይቀበሉ ለህዝብ እኩልነት መቆምና ለዴሞክራሲ መታገል የሚታሰብ አይደለም። ዛሬ በሀገራችን ያለውን ሁኔታ ስናየው ሁሉም ጠባቦች ግን ለዴሞክራሲ እንታገላለን ይላሉ። የሀገር ሉዓላዊነት ባልተከበረበት ዴሞክራሲ መታገል ምን ማለት ነው ብለን ስንጠይቃቸው እንደ ሰጎን አናታቸውን ጉድጓድ ውስጥ ይቀብራሉ። ሁሉንም አሞኝቶ ለግንጠላ መንገድን ማዘጋጀት ይሏል ይህ ነው። ለሁሉስ በዚህ መስመር ለመጓዝ ማን ፈቀደላችሁ? ህዝቡስ በየትኛው ጉባኤ መረጣችሁ? ሲባሉ አሁንም መልሱ ዝምታ ነው። ህዝብ በአጠቃላይ ግን ለመብቱ መሟላትና ለሀገራዊ ነጻነቱ ትግሉን ቀጥሏል። ትግሉን ያቋረጠበትም ጊዜ የለም። ባለፉት የታሪክ ዘመናትም በጋራ ታግሎ በጋራ የሀገሩ ነጻነት አስከብሯል። ዛሬም ወያኔ እየታገለ የሀገሩ ነጻነትና ዴሞክራሲያዊ መብቱን ለመቀዳጀት በጋራ እየተፋለመ ነው። ከዚህ ህዝብ መዋለዳችን ያቆራናል እንላለን። ከጎን ቆመን እንታገላለን ወደፊትም በዚሁ መንገድ እንቀጥላለን። እስከዛሬም የተጎዳችው ኢትዮጵያችን ነች እንጂ አንድ ጎሳ አይደለም። የጎሳን መጎዳትና አለመጎዳት ማሳመን ያስቸግራል። ለኢትዮጵያ ህዝብ ግን ኢትዮጵያ ጥያቄ ስር ገብታ አታውቅም። በሰሞኑ ተቋሚ ነን በሚሉ ሰፈር እየተራገበ ያለው ወሬ ወያኔ እያደረ እየጠናከረ የበለጠም ህዝብን እየፈጀ በመምጣቱ አመጹ ተዳክሟል። ህዝቡም በአመጹ ቀጣይነት ላይ ተስፋ እየቆረጠ መጥቷል የሚል ነው። በቂ የንድፈ ሐሳብ ግንዛቤና መሰረት ያጣ አባባል ሆኖ ነው እንጂ የህዝብ አመጽ አንድ ጊዜ ከጀመረና ሰፊውን ህዝብ ከዳር እስከ ዳር ሊያነሳሳ ከቻለ የሚቋረጥ ጉዳይ አይደለም። አንድ ጊዜ ቀዝቀዝ ሌላ ጊዜ ሞቅ እያለ ወደ ነበልባልነት መለወጡ አይቀሬ ነው። ታጋይ ክፍሎም ደፋ ቀና ደረስ መለስ ወጋ ነቀል እያለ ዛሬ ጠንካራ መስሎ የሚታየውን ጠባብና ዘረኛ ጸረ ኢትዮጵያ የወያኔ ቡድን የመነመነ ወደ ከርሰ መቃብር መወርወሩ አይቀሬ ነው። ዛሬ የአመጹ ቀዳሚ ተግባሮች ምን መሆን አለባቸው? ዛሬ አመጹ ያለበትን ደረጃ ስንመረምር ወሳኝ ጊዜ ላይ መድረሳችንን መገንዘብ ከባድ አይሆንም። በዚህ መሰሉ ጊዜም ትክክለኛ የስትራቴጂና የታክቲክ መንገድ መከተል ደግሞ ግዴታ ነው። የዓለም ህዝቦች ታሪክ እንደሚያሳየን ስትራቴጂና ታክቲክ ተለያይተው የሚታዩ አይደሉም። በብዙ መንገድ የተያያዙና የተሳሰሩ ናቸው። በአንዳንድ አገሮች ትግል በገጠር ይጀምራል፣ በሌሎች አገሮች ደግሞ በከተሞች ይጀምራል። ሁልጊዜ ግን አመጹ በከተሞች ተገባብቶ ያልቃል። በዋናነት ዋናው ከተማ ሲያዝና ጨቋኝና ግፈኛው መንግስት ሁኔታውን መቆጣጠር ተስኖት ከፖለቲካው ወንበር እንዲወርድ ሲገደድ ማለት ነው። የጨቋኝ ገዢዎች ከስልጣን መሰናበት በሁለት መንገድ ሊታይ የሚችል ነው። የመጀመሪያና የሚመረጠው መንገድ ጨቋኝ ገዢዎች ፈቃደኝነትን አሳይተው ሽግግሩ በሰላም ሲያልቅ ነው። የዚህ መሆን በቀጣይነት የደም መፍሰስን የንብረት መውደምን ያስወግዳል። የዚህ መሆን ግን ብልህነት ለሀገርና ለህዝብ አሳቢነትን ከሁለቱም ወገን የሚጠይቅ ነው። ወያኔ ለህዝብም ሆነ ለሀገር አሳቢነት ሲፈጠርም ጀምሮ በገደማው ያልደረሱ ለሱ ባድ ሆነው የኖሩ ናቸው። ከምስረታው ጀምሮ ኢትዮጵያና ህዝቦቿን አምሮ የሚጠላና የሚፈራም እርኩስ መንፈስ በመድር ላይ በብቸኝነት የቀረ ሳጥናኤል ነው። ወያኔ ከመስተታው ጀምሮ ያለውን የቆሸሸ ታሪኩን በንቶ ስልጣን ላይ ቆጣ ጀምሮ የሰላምን በር ዘግቶ ኑ ሞክሩኝ እንዳለ ነው። ዛሬ ጊዜው ቀንህን ጠብቅ እንሞክራለን ለሚሉት በአማራጩ ብቸኛ መንገድ ላይ የምንመክርበት ወቅት ነው። ይህም ሀ በትላልቅ ከተሞች ያለውን ህዝብ ማደራጀት። ማንኛውም ህዝባዊ ትግል ከታለመው ዓላማ ለመድረስ መደራጀት እንዳለበት ግልጽ ነው። በሌላው አቋያ መደራጀት ንቃትና ስነ ምግባር ዲሲፕሊን የተያዙ ናቸው። የሚደራጀው ህዝብ ብቻ ሳይሆን የሚያደራጁት ድርጅቶችም ትግሉ በደረሰበት ደረጃ የበለጠ መደራጀትና በማንበብና በመወያየት ንቃተ ህሊናቸውን ማሳደግ ይጠበቅባቸዋል። ውስጣዊ አለመግባባቶችን በአግባቡ ለመፍታት በራሱ የንቃተ ህሊናን እድገት የሚጠይቅ ነው። ድርጅታዊ ሚስጥሮችን፣ ሰነዶችን በአግባብ በጥንቃቄ መያዝ፣ የሚገባቸውን ንብረቶች ሁሉ በአግባቡ ለመያዝ ስነ ምግባራዊ እድገትን ጠያቂ ነው። ለ የመታጠቅና የማስታጠቅ ጥያቄ። ኢትዮጵያም ከውስጥም ሆነ ከውጭ ጠላት መከላከል የሚጀምረው እዚያው ኢትዮጵያ ውስጥ ነው። ለዚህ መሆን ህዝብን በሞላ የሚያጠቃልል ብሔራዊ ስትራቴጂ ያስፈልጋል። ሰፊው የኢትዮጵያ ህዝብም ሀቀኛ ተቋሚዎች ወያኔ ካለመሳሪያ ከስልጣን እንደማይወገድ ከተገነዘቡት ቆይቷል። በተቻለ መጠን ህዝብን ማስታጠቅ ወሳኝ ነው። በከተሞች መሳሪያ በየቦታው ማከማቸት ያስፈልጋል። ይህ መሆን ያለበት በድርጅት አባሎች እጅ ነው። ዛሬ እንደሚታየው በገጠሩ የመሳሪያ ግብግብ እየተፋፋመ ነው። لگت ارتبلون تج اماری مساریا ماسگنیت کو یانگار یالون یحیل میزان مازداباتی چلان. ایتالیا یه املاک اگه تا قامینن به میلود سفری میسما بیانم یه ایتو پیا خزب کو یانگار گت امون گب بگب بدل موت عدو یه مایگر قدینو. دل من گزم یه سفیو خزبنو. یه ایتو پیا خزب یه چن فال.
تاچن بویانی لگیان نتاتر. یه توپیان حزب نه اگر اچنن لوردت، لمکارا، لموتی در رگو، بکدمیان نبون بوان نت راسویانیم. یه سر یه توپیا بودن به بعدان دکاف فلسلتان کدر سجمر رو، یه توپیا لوالای نتن عطفتوال، اگر اچنن و دو علوا کمون و عبلاي لرسبر سگچتم تدارگالج. ویانی بالکو تو تدگفو. ኢኮኖሚ ድገት ጨመረ ብሎ ቢቀላምድም ቢሊዮኖች ለረሃብ ተዳርገው የምግብ እርዳታ ተጠባቂ ሲሆኑ በመዲናይቱ አዲስ አበባ ሳይቀር ጉርሻ ምግብ ጎመን ሽሮም ተወዷል። የኑሮ ውድነት ሰማይ ከመጥቀሱ በተጨማሪ ሥራ አጥነት ወጣቱን አስመርሮ በማሻቀብም ላይ ነው። ወያኔ አፈናም ከ40 ሺህ ያላነሱ የፖለቲካ እስረኞችን ከቅሊንጦ እስከ ዝዋይ አግቷል። ጋዜጠኞች ታፍነዋል፣ ተሰደዋል። አማራውና በሌሎች ህዝቦች ላይም የዘር ጥቃት እርምጃ እየተካሄደ ነው። የሀገራችን ለመሬት ለሱዳን ተለግሷል፣ ለቻይናና አረቦችን ተሽጧል። ህፃናት በህገወጥ ጉዲፈቻ ለፈረንጆች በውያኔ ሲሸጡ፣ የቸገራቸው ወቶቻችን ደግሞ ለዘመናዊ ባርነት ወደ መካከለኛው ምስራቅ ተሽጠው ፍዳ እያዩና እያለቁ ናቸው። የኢትዮጵያንን በግፍ መሰደድ ስንመረምር ለዚህ አሰቃቂ መከራና ውርደት የዳረጋቸው ያው ውያኔ መሆኑን እንገነዘባለን። ኢትዮጵያውያን ዲሞክራሲያዊ ህዝባዊ ፍታዊና በሀገሩና በህዝቡ የሚኮራ መንግስት ቢያገኙ ሀገራቸውን በትጋት ያሳድጋሉ እንጂ ወደ ስደትና ሞት አይሄዱም አይገፉም ነበር። ዓለም ያደነቀውና ኩሩ ህዝብ ለዚህ ውርደትና ጥቃት ያጋለጠው ወያኔ ነው። ሌሎች ለዘጎቻቸው ሲታደጉ ወያኔ ግን በዘረኛ ጥላቻ ተቀይዶ በበላቸው አይነት አቋም እጁን አጣጥፎ እንደቆየ ግን የሚታወቀው ነው። ውሸታይታቸው ነውና በሐሰት ዘመቻ ወግ እየታደቁ እየረዳው ነው ብለቀጥፋል። የሳውዲ አረቢያ ዘረኞች ኢትዮጵያውያንን ሲያፍሱ፣ ሲገርፉ፣ ሲደፍሩ፣ ሲዘርፉና ሲገድሉ ወያኔ ምን አደረገ? ምን ያህል የረባ ተቃውሞ አሰማ? ምንም ነው መልሱ። ሊቢያን ሊያጠፉ የተነሱ ኃይሎች በጫሩት ጦርነት ስንት ወጣት ኢትዮጵያዊ ስደተኛና ስራ ፈላጊ ሲወገድ ሲገደድ ወያኔ ምን አለ?
ምንም።
በሚካሄደው የመን ጦርነትም ወገን ደጋፊ አጥቶ ሲገደልና ለአደጋ ሲጋለጥ ወያኔ ልናወጣቸው ነው ብሎ ከመዋሸት ሌላ ምን ሰራ?
ምንም።
በደቡብ አፍሪካስ ዜጎችን ለመርዳት ምንም የወሰደው የነበር ምጃም የለም ያሰማውን ቁጣም አልተደመጠም። ዳይሽ በተባለው የጥንፈኛ ቡድን ዜጎችን ሲያርድና ሲረሽን እስቲ ኢትዮጵያዊ መሆናቸውን ላጣራ አለ እንጂ ሞቱብን ብሎ የተሰለፉትን ቤተሰቦች ሰልፍ መበተን እንጂ የሚፈይድ አቋም አላሳየም። ወያኔ ለፖለቲካ ንግድ የሚቀድመው የለምና ከዚህ ሁኔታ ለመጠቀምና ገረ መንገዱንም ለመፍታቸው ሲሰለፉ የቆዩትን ሙስሊም ኢትዮጵያን ለማጥቃት ሊጠቀምበት ተነስቷል። ተቆርቋሪ መስሎ በስሩ የተቃውሞ ሰልፍ ብሎ የጠራው ማላማ ይሁን የህዝብ ቁጣ አቅጣጫ ለመቀየር መሆኑ ምንም ጥርጥር አልነበረም። ወገን ለጥቃትና ለሞት የተዳረገው በወያኔ ነው እንጂ እንዲህ በገፍና ግፍ ለመቀበል ከቶም ባልተሰደደ ነበር። ለዚህም ነው ቁጣችን በቅድሚያ ጉዳት በሚያደርሱብን በአዳል ላይ ሳይሆን ሄደንባቸው እንጂ መች በጥቱብን በቅድሚያ በወያኔ ላይ መሆን አለበት። በየሀገሩ አሉ የሚባሉት የወያኔ ኤምባሲዎች አልባሌ ባንዲራ የሚያውለበልቡ የወያኔ እንጂ የኢትዮጵያና የህዝቡ አማደሩ ለስደተኛው ወይም ለዜጋ ሊቆሙ የሚችሉም የሚፈልጉም አይደሉም ማለት ይችላል። ተከላካዮቻችንም አይደሉም አሳዳጆቻችን አጥቂዎቻችን እንጂ ወያኔ የህዝብን ቁጣና ምሬት ፈርቶ የማች ቤተሰቦችና ዜጎች በአዲስ አበባ ሰልፍ እንዳደረጉ በትሏል፣ ቀጥቅጧል፣ ደብድቧል። ይህን በራሱ ሰልፍ ተክቶ ነገር አለሙን ሊዘጋ ምኞት አለው። ይህ እንዳይሆን ግን ሀገር ወዳድና የተቆጡ ተጠቃሚ ያሉ ዜጎች ሁሉ ጸረ ወያኔ ሰልፋቸውን ማጣጣፍ ይገባቸዋል። በሀገር ውስጥም ሆነ በውጪ ሺዎች ወጥተው ድምጽ ያሰሙ ዘንድ በግፍ የታረዱት የተረሸኑትና በቤንዚን የተቃጠሉ ንጹሃን ደም ይጠራቸዋል። ወደ ተሻለ ሀገር እንጓዛለን ብለው በየባህሩ ያለቁና ያለቁ ያሉ ወገኖች ሞት የወያኔ ኃላፊነት ነው። ለዚህ ክፉ ወንጀሉ መክፈል መቅጣት አለበት። ወያኔ ሀገር ወዳድ ነኝ ብሎ ህዝብን ለማደናገር የሚችል አይደለም። ከተመሰረተ ከይሲ ጊዜ ጀምሮ ኢትዮጵያን ለማጥፋት የተንቀሳቀሰ ነው። ዋና ዋና መሪዎቹ ዘረኞች ናቸው። ኢትዮጵያውያን አይደሉም። ከወልደት አጋጣሚ ውጪ ኢትዮጵያን ይጠላሉ። ክልላችን ለሚሉትም እንኳን በአብላጫው የሚወዱ አይደሉም። ለትግራይ ማለታቸው ነው። ስለዚህ ወያኔ መቼም ቢሆን መቼ ኢትዮጵያዊ ስሜት ኖሮት ለህዝብ ሊቆረቆር ለኢትዮጵያ ክብር ሊቆም ህዝብ ሲጠቃ ሊቆጭ አይቻልም። ህዝብ ሲጠቃ ሊቆጭ አይችልም። አይቻለውም ማለቱ ሳይሻል አይቀርም። ወያኔ ይሉንታ አይደለም። አደብ የናፈቀው ሀገርን የጠላ ዘረኛ አረመኔ ወድን መሆኑ የምናውቀው ነውና ያላያችሁን ጅብነን ቁርበት አንጥፉልኝ ሊልም አይችልም። ኮሶ ሲጠጣ ስጥጥ ማለት አሸሹት ነውና ወያኔ ለማውደቅ ለትግል ስንነሳ ይህ ሀገር አደንና የህዝብን ክብር አስረጋጭ ትግል መስዋዕትነት ጠያቂ መሆኑን መርሳትም የለብንም። የተቃውሞ ሰልፎች ሰፊና ቀጣይ ከሆኑ ጥቃት ሲደርስ አይበገሬነት ከሰፈነ ህብረት ካላልናና ድል ለመጨበጥ ድፍረት ከሰፈነ ወያኔ ይቸነፋል። የሚመካበት ያፈና መዋቅሩ ራሱ ይፈርሳል። ዞሮም ሊነሳበት ይችላል። አጅበውት ያሉት ደመጣጭ የሌሊት ወፎችም ጉድ ይቀድ መሆኑን ሲያዩ ጥለውት ይጠፋሉ። በሌሎች ተመክሮች ያየነው የአምባገነኖች ጨቋኝ መጨረሻም ወያኔ ይሆናል። እስከመቼ የሚለው ያመረረ ቁጣን ያዘለ ትግል አቸናፊ መሆኑም አያጠራጥርም። ከእንግዲህስ በቃ ነውና ይዘቱ ድል ለህዝብ ነውና መፈክሩ ቁጣችን በወያኔ ላይ ይሁን ለሞትና ጥቃት የዳረገን ወያኔ ነውና። የደርባና የሶቶ ውለታ ቢሶችና ባለጌዎች ኋላ ቀርና ጸረው ሰው ሼኮች ነፍሰ ገዳይ አክራሪዎች ሁሉም ሊጫወቱብን ያዋርዱን ሊገድሉን የተነሱት ወያኔ አዳክሞና አዋርዶ ሰለባ አድርጎን እንሆ ጨርሷቸው ብሎ ስለዳረገን ስለሰጠን ነው። ግፍ አይፈራ መሬት እንክርዳድ ያበቅላልውና ዛፎች የኛ ጠማማ ጎዳን እንዳሉት ሁሉ ለዚህ ሁሉ ግፍና ውርደት የዳረገን ወያኔ ነውና ይህን ሰው በላ አገዛዝ ለማንኮታኮት ተባብረን ትግላችንን እናጧት። ከህዝብ ጎራ ተዘንቀው የወያኔ ጠበቃና ተከላካይ የሆኑትንም ነቅተን እናስወግዳቸው። በደቡብ አፍሪካ ምርት ላይ ማዕቀብ ሲባል የምንሰማውን በመጀመሪያ በወያኔ ላይ ሙሉ ማዕቀብ በማድረግ ሀ እንበለው። ወገን እያደረሰ ያለውን አደጋ አይቶ አውቆ ራሱን ለሞት ከማጋለጥ መላቅ ይኖርበታል። ወገን እየደረሰ ያለውን አደጋ አይቶ አውቆ ራሱን ለሞት ከማጋለጥ መላቅ ይኖርበታል። ስደት ሄዶ ከመታረድና ከመገደል ከችግራችን ለመውጣት ሌላ መንገድና መፍትሄ ስንል ያው የትግል አቅጣጫ ይታየናል። የውያኔን እድሜ ያሳጠረን ዳግም ኢትዮጵያዊ ላስከፊ ስደትና ሞት እንዳይጋለጥ ለማረጋገጥ ወሳኙን ትግል በጋራ መያዝ መቻል አለብን። የተቃውሞ ሰልፎች ይበራከቱ። አማራው፣ ጋምቤላው፣ ወጋዴን ወዘተ የሚደርሰውን ጥቃት እናውግዝ። የፖለቲካ እስረኞች በሙሉ ይፈቱ ብለን እንሰለፍ። የኑሮ ውድነቱን ተቃውመንም እንሰለፍ። በውያኔ ጥፋትና ወንጀል የተነሳ የሞቱ ወገኖቻችን በውያኔ ላይ በማመጽ እንታደጋቸው። ይህን ለመሰለ ሀገር አድን ትግል ኢሕአፓ ከጎናችሁ ተሰልፎ ይገኛል። ጸረ ውያኔው ትግል ይፋፋ።
የተደመጡ የትግል መፈክሮችን ዛሬም የምናሰማቸው መለወጥ አቀቶን ሳይሆን አሁንም ዛሬም ወቅታዊና ምላሽ አጥቶ በመሆናቸው ነው። ህዝባዊ መንግስት ይመስረት፣ ዴሞክራሲ አለገደብ ለጭቆናች፣ መሬት ላራሹ፣ ሉዓላዊነት ለኢትዮጵያ፣ መብትና እኩልነት ለህዝብ፣ አገራዊ ኢኮኖሚ ይገንባ ወዘተ ከ40 በላይ አመታት ሲጠየቁ ቆይተው አሁንም ምላሽ አላገኙም። ስለዚህም አሁንም ዋና ሆነው መስተጋባታቸው ተገቢ ሆኖ ይገኛል። የመፈክሮችን ወሳኝነትና ወቅታዊነት ግን ክብደት ሰጥቶ መያዝ አስፈላጊ መሆኑ አከራካሪ አይደለም። ከሁኔታው ጋር የማይጣጣሙ ወይም ሊሆኑ የማይችሉ መፈክሮችን አንስቶ የህዝብን ተገቢ ትኩረት ማዛነፍ ሆነ ከንቱ ማድረግ የሚጠቅም አይሆንም። ለምሳሌ በወያኔ ላይ ማዕቀብ ሲጠራ ቆይቷል። ውጤቱ ግን ሙሉ በሙሉ አመርቂ ሆኖ አልተገኘም። የወያኔን ሸቀጥ የሚያራግፉብን ተቃሞች ላይ ማዕቀብ እናድርግባቸው ሲባል አመታት አልፈዋል። ግን አሁንም በእብሪት እያራገፉብን፣ እኛም ተገኝቶ በሚል ይመስላል ገዢ ተጠቃሚ እየሆንን ነው። ያዜብ እንጀራ፣ የወያኔ ወይንና ቢራ የሚሸጡ ምግብ ቤቶች በባዕድ አገሮች ሞልተዋል። ከኬንያ እስከ አሜሪካ፣ አውስትራሊያ የምናየው አሳዛኝ ሀቅ ነው። የወያኔ አየር መንገድም ተጓዦች ሲቀንሱ ማየት አልቻልንም። በአዳንም ይህን አየር መንገድ እንዳይጠቀሙ ሰፊ ቅስቀሳ ማድረግ ሲቻል ሃም አልተባለም። እንዲያውም 95% የወያኔ ተጠቃሚ አየር መንገድ የሆነውን የአገራችን ብሎ ለማራገብ ጥረቱ እንደቀጠለ ነው። ወያኔዎችንም በግለሰብ ደረጃ አግሉ፣ ራቁ፣ ፊትነሱ፣ አስጨንቁ የተባለውንም ተገቢውን ጆሮ ያገኘ አይመስልም። ይህ በዚህ እንዳለ ይህ ተግባራዊ ባልሆነበት ወደ አገር ቤት ለቤተሰባችሁ ገንዘብ መላክ አቁሙ የሚለው ጥሪ ሞኝ ወርውሮ ቢሰጥ የወጋ ይመስለዋል እያሰኘብን ነው። በእኛ በኩል የጭልፊት ሙከራ መባሉ ባይቀርም በዚህም ተላከ በዚያ በሀገር ውስጥ እስከ ተፋ ድረስ ተጠቃሚው ያው ወያኔ መሆኑ አይቀሬ ነው። ለነገሩ ከዚህ በፊትም ለአንድ ወርም ገንዘብ ባላኩን አቁሙ ተብሎ ተጠርቶ ያገኘው ሰሚ ጥቂት ነው። በስደት ያለውን ዜጋ ትተን ወደ መካከለኛው ምስራቅ የሚነጉደውን ጭቁን ወይም ሰራተኛ በዚያ ተሰቃይቶ ቤተሰብ እንዲታደግ የሄደ መሆኑንም አለመርሳት ያስፈልጋል። የቆጡን አወርድ ብላ የብብቷን ጣልች እንዳይሆንብን ልናደርገው ሊሆን በምንችለው ላይ ብናተኩር የሚመረጥ ይሆናል። እስቲ በወያኔ አየር መንገድ ላይ ማዕቀብ እናድርግና አንድ ቀን በመንገድ አዘን ወይም ዘንድሮ እንደሚባለው አንድ ቀን ሰውተን እንጓዝ። ከዚህ በተያያዘ ወደ ሀገራቸው ሊገቡ የማይችሉና የተከለከሉ ወንድም እህቶች እንዳሉንም አንርሳ። እስቲ ያዜብን እንጀራ ለአፈር እንበልና የወያኔን ወይን ተብዬዎች ጉደር፣ አክሱማይት፣ ራያ ቢራ፣ ዳሸን ወዘተ በአፋችን በጉሮሯችን አናሳልፍም እንበል። የባሰው ደግሞ ከኬንያ እስከ አሜሪካ፣ አውስትራሊያ ለወያኔ ግድብ ገንዘብ ማዋጣቱን እናቆም። አሮጌ መጥረጊያ ጠቀሜታው ትንሽ ነው ስንልም ወያኔ ልምድ ሆኖበትና የተፈጠረበት ጠባይ አልፈቅድ ብሎት ነጋ ጠባ ያው ያሰለቸንን ተንኮል ሲያጠነጥን ቢገኝም በህዝብ በኩል አዳዲስ የትግል ስልቶችን በስራ ላይ ማዋል አስፈላጊ ነው። ዘመን ስለተቀየረ ትግል የተባለውም ይቁም ማለት ሳይሆን የትግል ስልትና አካሄድ ላይ ግን ዘመኑ የሚጠይቀውን ለውጥ ማድረጉ ወሳኝ ይሆናል። ከዚህ በተያያዘ አንዳንዶች የትጥቅ ትግል ዘመኑ አልፎበታል ማለታቸውን እንሰማለን። አንዳንዶች ጽንፈኞች ደግሞ አሜሪካ አይፈቅድምና አያዋጣም የሚሉም አሉ። ከንቱ ልፈፋና አቋም። በዓለማችን አሁንም ትጥቅ ትግል የለውጥ መሳሪያና መንገድ መሆኑ እየታየ ነው። የሚከበረውና የሚደመጠው ህዝብ አሜሪካ ውጭ ጉዳይ ሚኒስቴር ተሰልፎና አንዳንዴም ተንበርክኮ አትርሱን ብሎ የሚማጸነው ሳይሆን የባሩዱን ሽታ ለጠላቶቹ እስኪሰነፍጣቸው ድረስ የሚያሸታቸው ነው። ይህን ስልት አቅፎና ይዞ መታገል አሁንም ግዳጅ ሲሆን ለስልጣን ፍርፋሪ መቀራመት ያዋጣናል በሚል በሰላም ብቻ የሚሉን ይዘታቸው ምን እንደሆነ በተለይ ለእኛ ለኢትዮጵያውያን ምስጢር አይደለም። ድረገጾችና የኢንተርኔት ሚዲያ በሚባሉት ሁሉ መገልገል መስፋፋቱ ጠቃሚ መሆኑ ታይቷል። ግልጋሎቱን ለመዝጋት እነ ደብረ ጽዮንና ቻይና ሚሊዮኖች ዶላሮች የሚያወጡት አለምክንያት አይደለም። የባጀው የሬዲዮ ስርጭትም ከአሉባልታው ቀንሶ የወንጀለኞች መድረክ መሆኑን አቁሞ የህዝብን አንድነትና ህብረት በሚገነባ መልኩ ድርሻውን ቢወጣ ጠቃሚነቱ ከፍ ይላል። የሙት ከተማ አድማን ጥሪ በ1997 ዓ.ም የባዕድ ቅጥረኞች የሆኑ ቢያከሽኩትም በአሁኑ የትግል ምዕራፋችን ግን በልዩ ልዩ ከተሞች ውጤትን አስገኝቷል። የወያኔና የበዝባዦችን ንብረቶች ማውደም ሊቀጥል ሊበረታታ የሚገባው የትግል መንገድ ነው። መሳሪያውም እኮ የሀገራችን ንብረት ነውና ከወያኔ ቅጥረኞች ሊቀማም ሊዘረፍም የሚችል ነው። ዝግጅት፣ ስልት፣ ድፍረት። የህዝብ መብት የሚከበረው በራሱ በህዝብ ትግል ነው። ማንም ባዕድ ህዝባችንንና አገራችንን ነጻ የሚያወጣ አይሆንም። ለምሳሌ ኢሳይያስ አንቀጽ 39ን በቅርብ ንግግሩ ቢያወግዝም ግንጠላ የሚሉ ኃይሎችን አስተናግዶ ከሀገራችን የአንድነት ትግል እንቅፋቶችን አቅፎ ያለው ሻዕቢያ ራሱ ነው። ባለፉት 26 ዓመታትም ተቃዋሚዎችን ከልብ ረድቶ ውጤታማ ሊሆኑ ከሚችሉበት ደረጃ አልደረሱም። ተብሎ የሰለቸ ነው። ይህን ብንልም እርዳታና ድጋፍን ለማግኘት መጣር አስፈላጊ መሆኑን ማቅለል ወይም መቃረን ፍላጎት የለንም፣ ስህተት ይሆናልና። ጠላት ድጋፉን እንዲቀንስ እንዲጠፋ መሟሟት ግዳጃችን ነው። ነገር ግን የውጭ ግንኙነቱ ወይም ድጋፍ የማግኘት ጥረቱ በጋራና በህብረት ለኢትዮጵያ የሚደረግ ሳይሆን ሁሉም በየፊናው ለራሱ ቡድን ድጋፍን የሚፈልግበት ነው። አልፎም ሌላውን ኢትዮጵያዊ ድርጅት ለማሳጣት፣ ለመክሰስ የሬዮት ታፔል ላይ የሰጠም ለማስጠመድ እየጣረ እንዳለ መታዘባችን አልቀረም። የቆሰለ ውሻ አጥብቆ አይጮህም ነውና ታሪካቸው ቆሸሽ ያሉ ተቃዋሚዎችና ግለሰብ አገር ወዳድ ለመሆን የሚሳናቸው በዚሁ ምክንያት መሆኑ ግልጽ ነው። የኢትዮጵያ ጠላቶች እነዚህን ቡድኖችና መሰል ግለሰቦችን ወደፊት ገፍተው እነ ኢህአፓን ግን ለማግለል ሲወራጩም ቆይተዋል፣ አሁንም ተሰማርተዋል። ድርጅቱ ያለውን የዓለማችንን ተጨባጭ ሁኔታ ስቶ ሳይሆን የሚጠየቀው ዋጋ ማለትም ለርዳታቸው ምላሹ ዋጋ አገርን የሚያስከዳ በመሆኑ ነው። ኢህአፓ ለኢትዮጵያ እንጂ ለድርጅታዊ ስልጣንና የበላይነት የታገለ ስላልሆነ እኔ ከተጠቀምኩ አገር ገደል ትግባ የሚለው መስመሩም መርሁም እምነቱም ከቶም ባለመሆኑ የደርግና ወያኔን ቡትቶ ካባ ሊያጠልቅ የሚጠበቅ አይሆንም። አሮጌ መጥረጊያ በሚገባ ቆሻሻን አያጸዳም። አባት አርበኞች ግን ቆራጥነትና ጽናትን ይዘው ሊታገሉ የቻሉና የሚችሉ ናቸው። ካለፈውም ከዘንድሮውም አጣቅሶና ከተጨባጭ ሁኔታው ጋር በተጣጣመ መልክ ትግልን መያዝ መቃኘት አማራጭ የለውም። ይህ ትግልን በተወሰኑ ምርጦች ራሳቸውን ልሂቅና ምሁር ብለው በሚውገረገሩና እንግሊዝኛ በሚችሉ ብቻ የሚካሄድ ሳይሆን የሰፊው ሕዝብን ሙሉ ተሳትፎ የሚጠይቅ ነው። ሀቅ ያለች በድሃ መዳፍ ግን ማንቢያያት ተብሏል። በራሱ ጥረት ትግሉን የጀመረው ሕዝብ ትግሉን በጮሌዎቹ እንዳይቀማ ትግሉን መቀጠል ማጧጧፍ መደራጀትና የሚበጁትንም ድርጅቶች ማቀፍ ይኖርበታል። ሜዳው እንታገል እያሉ ጀግናው ሲዋደቅ ትችት ለሚያበዙት የሚሆን አይደለም። ደግመን ደጋግመን እንዳየነው የአፍጦረኞችና የምላስፋኖች የትግል እንቅፋቶች ናቸው። ሁለተኛ ጥፋት ቆሞ ማንቀላፋት ተብሏልና ነቅቶ አንበላም አሁንስ ብሎ መገኘትን አገር አድን ትግሉ ይጠይቃል። ንቃት፣ ጥራት፣ ጽናት፣ አገር ወዳድነት። የምንታገለው አንዱን ዘረኛ ሰው በላ ስርዓት በሌላ ለመተካት ሳይሆን ህዝብ የአገሩ የላቡ የመብቱ ባለቤት ለሚሆንባት ህዝባዊት ኢትዮጵያ ነው። የአገራችን ሰው ወገን እየተስተዋለ ብሏል። እየተስተዋለ ትግላችን ለኢትዮጵያና ለመላ ህዝቧ ነው። ወያኔ ይውደም። ህዝባዊ መንግስት ለኢትዮጵያ።
መለያችን መጠሪያችን ማንደግ ክብራችን ከአድማስ ማዶ የትም ብንሄድ እንደ ከንካገራችን ያወደሷ የዘከሯት የታሪክ ልብሷና ትኑረት ከነቅቷ ኢትዮጵያ የኛ Ethiopia, 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 Ethiopia